የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ዛሬ ግንቦት 24 2013 ዓ.ም ምረት ነው። ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምጽ። ዛሬ ምሽት ከሚደመጡት መሰናዶቻችን መካከል
ዛላይ አሁን በተለይ ደግሞ ያገር ውስጥ ተሰለ ማድረግ
አቶ በለጠ ዳኘን የሰማናቸው በሴቶች ህፃናትና ወጣቶች ሚኒስቴር የህፃናት ጥበቃ ጉዳዮች ኃላፊ ናቸው። በኢትዮጵያ ውስጥ እያደገ ስለመጣው የሀገር ውስጥ ጉዲፈቻና ተያያዥ ጉዳዮች በምሽቱ ያጫውቱናል።
አስራ አመት በኋላ ቆሜ ሳይ ብዙ ነገር ኦልሬዲ ታይቺ አምጥቶ ሲዷል። ብዙ ነገር ሎስ ታርክ ያለው ቢይ ነው። አጠቃላይ ሲሲዮት እየተደመጥን እንደዚህ ነው እንደመጥን።
በሱስ ምክንያት ሲታወቅ የነበረ ህይወቱን አስተካክሎ ዛሬ ላይ ሌሎችን በማስተማር ላይ የሚገኝ ወጣትን እየሰማ ነው። ሰፋ ያለውን ዘገባ በምሽቱ እንደተለመደው እናስተማቸዋለን። እኔና ሌሎች ረሰ ጉዳዮች የተካተቱበትን መሰናዶ ሀብታሙ ዝይም እመራለሁ። ኤልያስ አስማረ ደግሞ የድምጽ ምህንድስናውን ያከናውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ። ስመኝሽ ቆየ።
አመሰግናለሁ ሀብታሙ። የአሜሪካ ድምጽ ራዲዮ በትግራይ ክልል እየተከሰተ ያለውን ችግር አድሏዊ በሆነ መልኩ አቅርቦታል፣ በቂ ሽፋንም ነፍጎታል በሚል ቅሬታ ያላቸው የዋሽንግተን ዲሲና አካባቢዋ ነዋሪዎች በትላንትናው ዕለት ዋሽንግተን ዲሲ በሚገኘው የአሜሪካ ድምጽ ራዲዮ ደጃፍ ሰላማዊ ሰልፍ አካሂደዋል። ቅሬታውን ተከትሎ የአሜሪካ ድምጽ ራዲዮ አስተዳደር በሰጠው ምላሽ ቪኦኤ ትግራይ ክልልን ጨምሮ ኢትዮጵያ ውስጥ ያለውን ሁኔታ ያላመሳሶና በትክክል ለመዘገብ የሚቻለውን ሁሉ ያደርጋል ካለ በኋላ ግጭቱን በሚመለከት በአካባቢው የበረቱ ስሜቶች አሉ። እኛም ከሁሉም ወገኖች ደጋፊዎች ጥሪዎች ይደርሱናል። ቅሬታዎች ሲደርሱን መርምረን አስፈላጊ ከሆነ በዚህም ሆነ በሌላ በማንኛውም ዘገባ ላይ ትክክለኛ ሚዛናዊና ሁሉን አቀፍ ዘገባ የማውጣት መርሆቻችንን በጣሰ ሁኔታ በዘገቡ ጋዜጠኞች ላይ እርምጃዎችን እንወስዳለን። ይሁን እንጂ የተናጠል በሆኑ የሰራተኞች ጉዳይ ላይ አስተያየት አንሰጥም ብሏል። በኢትዮጵያ የትግራይ ክልል ከሰባት ወራት በፊት የተቀሰቀሰውን ግጭት ተከትሎ በክልሉ ዙሪያ የሚደርሰው የልጆች መብቶች ጥሰት በስፋቱም ሆነ በከባድነቱ እየቀነሰ አይደለም ሲል ዩኒሴፍ ተናገረ። የተባበሩት መንግስታት ድርጅት የህፃናት መርጃ ድርጅት ዋና ስራ አስኪያጅ ሄነሪታ ፎር ባወጡት መግለጫ እስካሁን በክልሉ ጥበቃና እርዳታ የሚያስፈልጋቸው ብቻቸውን ያሉ ወይም ከቤተሰብ የተነጠሉ 6000 ህፃናት ተመዝግበዋል ያሉ ሲሆን በደንነት ችግር ወይም ደግሞ የግጭቱ ተሳታፊዎች ወገኖች በጣላቸው ገደቦች የተነሳ ሊደርስባቸው ባልቻልንባቸው የክልሉ አካባቢዎች ሌሎችን ምርዳታ የሚያስፈልጋቸው በርካታ ህፃናት ይኖራሉ ብለን እንሰጋለን ብለዋል። ሴቶችና ልጃገረዶች አሁንም የሚዘገንን ወሲባዊ ጥቃት ይፈጸምባቸዋል ያሉት የዩኒሴፍ ዋና ዳይሬክተር ግጭቱ ከተጀመረ ወዲህ 540 የጥቃቶቹ ሰለባዎች የዩኒሴፍ ድጋፍ ተጠቃሚ መሆናቸውን ቢገልጹም በአጠቃላይ ባለው የጸጥታ ሁኔታና የበቀል ጥቃት ደርስብናል በሚል ፍርሃት በአጣዳፊ የሚያስፈልጋቸውን እንክብካቤና ድጋፍ ከመጠየቅ የሚቆጠቡ ብዙዎች ይኖራሉ ሲሉ አስታውቀዋል። ባልደራስ ለእውነተኛና ዲሞክራሲ በእስር ላይ የሚገኙና ለመጪው ምርጫ እንዲወዳደሩ ያቀረባቸው 3 እጩዎች እንዲመዘገቡ ሲል የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠውን ትዕዛዝ ምርጫ ቦርድ አክብሮ የማያስፈጽም ከሆነ ምርጫው እንዲታገድለት ለፍርድ ቤት ያፈጻጸም አቤቱታ አቀረበ። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ በእስር ላይ የሚገኙ የባልደራስ ለእውነተኛ ዲሞክራሲ ፓርቲ እጩዎች ምዝገባን በተመለከተ ጠቅላይ ፍርድ ቤት የሰጠውን ትዕዛዝ ሙሉ በሙሉ እንደሚቀበል ገልጾ ግን ውሳኔው ተግባራዊ ለማድረግ እንደሚያዳግተው በመግለጽ የቦርዱ ሰብሳቢ ወይዘሪት ፖርቱካን ሚደቅሳ ፍርድ ቤት ቀርበው እንዲያስረዱ እንዲፈቀድላቸው ጠይቋል። የፓርቲው አቤቱታ የቀረበለት የፌደራል ጠቅላይ ፍርድ ቤት ቦርዱ ትዕዛዙን ያልፈጸመበትን ምክንያት ነገ ፍርድ ቤት ቀርበው እንዲያስረዳ ትዕዛዝ ሰጥቷል። የናይጄሪያው ፕሬዝዳንት ሙሐመዱ ቡሃሪ በትዊተር የማህበራዊ ትስስር ገጻቸው የጻፉት መልእክት የርስበርስ ጦርነት የሚቀሰቀስ ነው በማለት ትዊተር ጽሑፋቸውን ከገጹ ላይ አጥፍቶታል። እንደ አውሮፓውያን አቆጣጠር ከ1967 እስከ 1970 በተካሄደው የእርስ በርስ ጦርነት በጦር ሰራዊት ውስጥ ያገለገሉት ቡሃሪ ሮብለት በተከታታይ ባወጡት ጽሑፍ የየክፍለ ሀገሩ አመራሮች የእርስ በርስ ጦርነት የሚያስከትለውን መራር ሀዘን ረስተውታል በማለት ባሰፈሩት መልእክት ትዊተር የዘለፋ ቃላትን ተጠቅመዋል ብሏል። ትዊተር ከገጹ ላይ ያወረደው የቡሃሪ መልእክት ያልተገባ ነገር የምናደርግ ሰዎች የናይጄሪያ የእርስ በርስ ጦርነት ያስከተለውን ውድመትና ያጠፋውን የሰው ህይወት ለማስታወስ የማንችል ልጆች ነበርን ማለት ነው ካሉ በኋላ እኛ የጦርነት ግዚያት ውስጥ ያለፈን ሰዎች በሚገባቸው ቋንቋ እናወራቸዋለን ሲል ይነበባል። የትዊተርን ውሳኔ ተከትሎ ቡሃሪ በሰጡት ምላሽ ሁከትን የማውገዝ መብት እንዳላቸው ተናግረዋል። በዩናይትድ ስቴትስ የዋይት ሃውስ የሳይንስ አማካሪ ሆነው አዲስ የተሾሙት ኤሪክ ላንደር ከዚህ በኋላ ለሚነሱ ወረርሽኞች ክትባት በመቶ ቀናት ውስጥ መዘጋጀት የሚችልበት ደረጃ ላይ እንደርሳለን ብለው ተስፋ እንደሚያደርጉ ተናግረዋል። አማካሪው ሹመቱን ካገኙ በኋላ ከአሶሲየትድ ፕሬስ ጋር ባደረጉት የመጀመሪያ ቃለ መጠይቃቸው ከዚህ በኋላ ለሚኖር ወረርሽኝ በቂ ዝግጅት ማድረግ በሚቻልበት ሁኔታ ላይ ግፊት እያደረጉ መሆኑን ተናግረዋል። ይህም አዲስ ቫይረስ ሲከሰት ዘረመሉን ወስዶ ቶሎ ማከም መቻልንና በሽታውን ለመዋጋት ዝግጁ ሆኖ መጠበቅን እንደሚያካትት ተናግረዋል። ይህ ካንሰርን ለመዋጋት ሊጠቅም እንደሚችልም ተስፋ ያደርጋሉ። አድማጮች ለሰዓቱ ያስኩላችሁ ዜናዎችን ይመስላሉ። አሰካችሁ ያቀረብኩላችሁ ስመኝሽ የቆየነኝ ለቀሪዎቹ የጋቢና ፕሮግራሞች ወደ ሀብታሙ ልመልሳችሁ።
አመሰግናለሁ ስመኝሽ። ጋቢና ቪኦኤ ነው ያዳመጣችሁ የምትገኙት አድማጮች። ከአሜሪካ ድምጽ የሚተላለፍ ወጣቶች ላይ የሚያተኩር ልዩ መርሃ ግብር ነው። ወደ ቀደሙ መሰናዶ እንሻገር። ከሶስት አመታት በፊት ኢትዮጵያ የውጭ ሀገራት ጉዲፈቻ ሂደትን ካገደች ወዲህ ትኩረቷን በሀገር ውስጥ ጉዲፈቻ ላይ አድርጋለች። በአማካይ ከ1500 እስከ 2000 ህጻናት በሀገር ውስጥ በጉዲፈቻ ስርዓት ለአሳዳጊዎች እየተሰጡ መሆኑ ተሰምቷል። መልካም ጅምር መሆኑን የሚናገሩት ትናንት አመሻሹን በስልክ ያገኘናቸው አቶ በለጠ ዳኝ ናቸው።
የኔ ስም በለጠ ዳኝ ይባላል። ሴቶች ህጻናትና ወጣቶች ሚኒስቴር የህጻናት ጥበቃ ዳይሬክተር ነኝ።
በጣም አመሰግናለሁ አቶ በለጠ። እንግዲህ እንደሚያውቁት ኢትዮጵያ ከጥቂት አመታት ወዲህ የውጭ ሀገራት ዜጎች ኢትዮጵያውያን ህጻናትን በጉዲፈቻ እንዳይወስዱ አግዳለች። ያንን እርምጃ መውሰድ ያስፈለገበትን ምክንያት ቢያስታውሱን በመጀመሪያ። በአሁኑ ጊዜስ እግዱ እንደቀጠለ ነው ወይንስ አዲስ ለውጥ አለ?
እንግዲህ እንደሚታወቀው ያው ቀደም እንደገለጽኩት በ2009 በሚያዝያ ላይ አጠቃላይ በችግር የተጋለጡ ህጻናት በሀገር ውስጥ አማራጮች መደገፍ አለባት ተብሎ በፖሊሲ አለ። ከፖሊሲ ነው እንግዲህ አጠቃላይ ያሉት ህጎችን የተነሱት ማለት ነው የወጡት ማለት ነው። ስለዚህ 2010 የካቲት 7 ላይ አዋጅ 1070 የሚል አንቀጽ ከዚህ በፊት የቤተሰብ ህጉ ላይ አንቀጽ 193 ላይ የተጠቀሱት ለውጭ ሀገር ጉዲፈቻ የሚያብራሩበት ህጎች የሻረበት ህግ ነው ማለት ነው። እዛ ላይ እንግዲህ እንዲያወራው አጠቃላይ በሀገራት መካከል ስለሚደረግ ጉዲፈቻ ነበር። እና እንግዲህ ይሄ ሂደት ውጭ ሀገር ጉዲፈቻ እንደሚታወቀው በኢትዮጵያ ለረጅም ጊዜያት ውስጥ በተለይ ደግሞ ኢትዮጵያ እንደሚታወቀው በተለያዩ ጊዜ ለድርቅ የተጋለጠችባቸው ሂደቶች ነበሩ። ታሪካዊ ሂደት ስንመለከት ማለት ነው በ1980ዎቹ እና 1990ዎቹ ደግሞ ከዚህ ከኤችአይቪ በሽታ ወረርሽኝ ጋር በተያያዘ ደግሞ ብዙ ህጻናት ወላጆቻቸውን ያጡበት ሂደት ነው የነበረው። እና ፕሮግራሙ እንደዚህ አማራጭ ህጻናት እንደ አንድ አማራጭ የህጻናት እና ድጋፍ ስብሳቢ የአገልግሎት ሲሰጥበት የነበረበት ሂደት ነው የነበረው። እና አሁን እንግዲህ ከጊዜ ወደ ጊዜ ያሉት ሁኔታዎች እየተሻሻሉ ሲመጡ የሀገር ውስጥ ያሉ ፍላጎቶችን በተለይ ደግሞ የሀገር ውስጥ ፍላጎቶች በኢትዮጵያ ውስጥ ለማሳደግ ፍላጎት ያላቸው ብዙ ሰዎች ከጊዜ ወደ ጊዜ እየተማሉ አንሳባቸው ቅድሚያ ለእነዚህ ህጻናት በሀገራቸው የሀገራቸውን ስቴት ወርክ ባህል ጠብቀው የሚያድጉበት ሂደት ለማመቻቸት እንግዲህ በእጅግ ጊዜ ውይይት ተደርጎበት የተወሰነ ውሳኔ ነው። እንግዲህ ይሄ ውሳኔ በተወካዮች ምክር ቤት በሚኒስትሮች ምክር ቤት ጸድቆ ተገብረው በአዋጅ ባልትለኛ ቀረበልን። አሁን የውጭ ሀገር ግጭቶች እንዳልኩት የካቲት 7 2010 በኢትዮጵያ አቆጣጠር ኦሬዲ እንዲቆም ተወስኗል በአዋጅ ማለት ነው። ከዛን ጊዜ ወዲህ ሀገር ግጭቶች እየሰራን አንገኝም፣ አሁንም እየሰራን አይደለም ማለት ነው።
እንግዲህ የውጭ ሀገራት ዜጎች ግጭቶች ሂደት ላይ እግድ ከተጣለ በኋላ ትኩረቱ የዞረው ወደ ሀገር ውስጥ ግጭቶች ነው። ይህስ አሰራር በምን ደረጃ ላይ ይገኛል? ኢትዮጵያን የሀገራቸውን ህጻናት በጉዲፈቻ እንዲያሳድጉ የማድረጉ ሂደት ያሳየውን ውጤት እንዴት ይገመግሙታል?
በጣም ከፍተኛ ለውጥ ነው ያለው በዚህ ዙሪያ ላይ ማለት ነው። እንግዲህ አሁን እንደውም ማረጋገጥ ይቻላል አሁን አዲስ አበባ ውስጥ የሚገኙ የመንግስት ማሳደጊያዎች አሉ። እዛ ላይ አሁን በተለይ ደግሞ የሀገር ውስጥ ጉዲፈቻ ለማድረግ የተመዘገቡ ህጻናት ሁሉ የማይገኝበት ሂደት ነው ያለው እና ይሄ ምክንያት ያሳያል ከፍተኛ ፍላጎት እየተፈጠረ ያለበትን ሂደት ነው የሚያሳየው ማለት ነው። እንግዲህ ብዙ እንኳ ክልሎች እየመጡ አዲስ አበባ ላይ ህጻናት በጣም ህጻናትን መጠቀው ምንድን ነው ካለን ችግር አንጻር ያለ ችግር ያን ያህል ትልቅ አይደለም ማለት ያለ ትልቅ ፍላጎቶች አሉ። በተለይ አደራ ቤተሰብ እና ጉዲፈቻ የሚባሉት ፕሮግራሞችን በጣም ፕሮሞት እናደርጋለን። በሚኒስቴር መስሪያ ቤት 5 ፕሮግራሞችን ነው እሱን ፕሮሞት እናደርጋለን። የአሰራር ስርዓቶችን እንዘረጋለን። ፖሊሲችን ላይ በግልጽ የተመላከተ ነው እና በዛ በየአመቱ ኢምፕሩቭመንት እያሳየ ነው እየመጣ ያለው እና አሁን ቼክ ማድረግ ይቻላል አዲስ አበባ ላይ ያሉ ህጻናት ማሳደግ ይችላል። በጣም ብዙ ወረፋዎች አሉ ህጻን ለማግኘት ማለት ነው እና ይህ በፊት ሁሉ ሀገር ውስጥ ግጭቶቻ ሲደረግ የነበረው ሀገር ውስጥ ያለውን አቅም በደንብ ሳናይ ሳንፈትሽ ነው ለህጻናት ለውጭ ሀገር ሲሰጥ የነበረበት ሂደት የነበረው ማለት ነው እና አሁን በተሰሩ ስራዎች በተሰሩት የግንዛቤ ማስጠበቂያ ስራዎች የተለያዩ የንቅናቄ የተለያዩ ሚዲያዎች በመጠቀም በተሰሩ ስራዎች የሰው በሀገር ውስጥ ግጭቶቻ ህጻን ለማሳደግ ያለ ፍላጎት ከጊዜ ወደ ጊዜ ሊጨመር የመጣበት ሂደት ነው ያለው ማለት ነው።
እንግዲህ እርስዎም እንደሚያውቁት በኢትዮጵያ በተለያዩ ስፍራዎች እየተፈጠሩ የሚገኙ ግጭቶች እንዲሁም በሰሜኑ የሀገሪቱ ክፍል ባሉ ቦታዎች በነበረ ጦርነት ጥቂት የማይባሉ ህጻናት ካለ ወላጅ መቅረታቸው ይሰማል። እነዚህ ህጻናትስ በተመሳሳይ በጉዲፈቻ ስርዓት ውስጥ ማልፈው ሊሆን ይችላል በሌላ ተፈላጊውን እንክብካቤ እንዲያገኙ ምን እየተደረገ ይገኛል?
እንግዲህ አጠቃላይ ለችግር የተጋለጡ ህጻናት አስፈላጊውን ጥበቃ እና እንክብካቤ እንዲደረግላቸው ኃላፊነታችን ነው። እሱንም እንግዲህ ያው የክልል መንግስታቶች አሉ፣ የኛ ታታሪ ፓራሌል የሆኑ ተቋማቶች አሉ። ከእነሱ ጋር ክፍት እናደርጋለን። አንዳንድ የሚጠየቁ ጥያቄዎች አሉ። ከዚህ ወደዛ ግጭቶች እናደርግ የሚሉ ጥያቄዎች አሉ። እዛም በአግባቡ እነዚህ ህጻናት የሚደገፉበትን መንገድ የተለያዩ ስራዎች እየሰራ እንገኛለን። ባለሙያዎች መደበን ምድለ የሚያስተባብሩ መረጃዎችን ሙሉ ከዚያት ወይም ሙሉ እነዚህ ህጻናት ሊሰባሰቡ የሚችሉ ድርጅቶችንም በማስተባበር ሊያዝ የማድረግ ስራዎች ከተቋቋመው ጊዜያዊ አስተዳደር እና እዛ የሚመለከታቸው ከዚህ ከፌዴራል መንግስት የተውጣጡ አካላት እዛ አሁን በሚያስተባብሩበት የሚያስተባብሩ እኛም በተለይ ደግሞ ከዚህ ከህጻናት ጥበቃ ጋር ከሴቶች ጋር የተያዙ ጉዳዮችን እንዴት በአንድነት ደረግ አለባቸው የሚሉትን ጉዳዮች ላይ የተለያዩ ስራዎችን እየሰራ እንገኛለን።
በተለያዩ ጊዜያት ከኢትዮጵያ ተወስደው ለውጭ ሀገራት ሰዎች በጉዲፈቻ መንገድ የተሰጡ ትውልደ ኢትዮጵያውያን ከስጋ ወላጆቻቸው ጋር ይገናኙ ዘንድ ጥረት እያደረጉ ይገኛሉ። የነሱን ጥረትም የሚደግፉ አንዳንድ እንቅስቃሴዎች እያየን ነው። እነዚህን እንቅስቃሴዎች ተቋማችሁ በምን መልኩ ይመለከታቸዋል? በምን መልኩ ሲያግዛቸዋል? ጥቂት የማይባሉት ትውልደ ኢትዮጵያውያን ለሌሎች ሀገራት ዜጎች ቀደም ብለው በጉዲፈቻ መንገድ ሲሰጡ ማህደራቸው በደንብ ያልተደራጀ በመሆኑ መልሰው ከዘመድ አዝማድ ጋር ለመገናኘት ቸገሩ ይታያል። መሰል ችግሮችን ለመቅረፍ የነዚህ ሰዎችን ፍለጋ ለማገዝ ሚኒስትራችሁ ምን እያደረገ ይገኛል?
እኛ እንግዲህ የተለያዩ ስራዎችን እየሰራ እንገኛለን። አንድ ያሉትን መረጃዎች በማደራጀት ስራዎች በመከናወን ላይ ይገኛል። ከተለያዩ መንግስትም ከተለያዩ አጋር አካላትም የማደራጀት ስራዎች እየሰራ እንገኛለን። ከውጭም እንግዲህ የሚጠይቁትን እንትኖች ባህር ነገር ላይ መረጃቸው ያለ ስለሆነ መረጃዎች ፈለግ አድርገን ከፋይላቸው ላይ መረጃዎችን ለመስጠት እየሞከርን ያለበት ሂደት አለ። ከዚህ ለሚጠይቁ ቤተሰቦች እንደዚሁ መሰረታዊ መረጃዎችን በመያዝ
እጭ ጉዳይ በኤምባሲ በኩል ተደርጎ እንዲተላለፍላቸው ስርዓት እያደረግን እንገኛለን ማለት ነው።
ከሚሰሙ ቅሬታዎች መካከል አንዱ ምንድን ነው? ዘመዶቻችንን ለማግኘት በምናደርገው ጥረትና ሂደት ውስጥ አስፈላጊ መረጃዎችን ለመጠየቅ ወደ ባለስልጣናት እንዲሁም ወደ ተለያዩ ቢሮዎች ስናመራ ያን ያክል ድጋፍና ያን ያክል እርዳታ ይደረግልን ይላሉ። በእናንተ መስሪያ ቤት በኩል ያለው ተነሳሽነትና ቀናይነትን እንዴት ይመለከቱታል እርሱ?
አጠቃላይ ያው መሰረታዊ የሆኑ መረጃዎችን ይዘው መቅረብ መቻል አለባቸው። ቢያንስ የት ሀገር ነው፣ በስንት ዓመተ ምህረት ነው የሚለውን ነገር እንደመነሻ ለመፈለግ እንዲያመች መሰረታዊ ፍላጎት እንላለን። በዛ መሰረት ነው የምናስተናግዳቸው ማለት ነው። እነሱ መረጃዎች ካገኘን በኋላ በዛ መሰረት ግንም ባለጉዳዮች በቀን ይመጣሉ። የማስተናገድ ሂደቶች አሉ ማለት ነው። ወይም ፋይሎች ይችላሉ። እዛ ፋይል ላይ ማስተናገድ።
አቶ በለጠ በጣም አመሰግናለሁ። መልካም ምሽት ይሁንልዎት።
እሺ፣ አመሰግናለሁ።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የሚደመጥ መሰናዶም ነው። ወደ ቀጣዩ ዘገባ እንሻገር። ወጣቶች ካሉባቸው ዘርፈ ብዙ የህይወት ተግዳሮቶችና ፈተናዎች መካከል አንዱ የሱስ ህይወት ነው። በትምህርት ላይ ጥሩ ውጤት ለማስመዝገብ፣ ለመዝናናት ወይንም ስራ በማጣት ከሚመጣ ጭንቀትና ድብርት ለመውጣት በሚልና በተለያዩ ሌሎች ምክንያቶች ወጣቶች ወደ ሱስ ዓለም ይገባሉ። ይሁንና ከጊዜ በኋላ ከገቡበት መውጣት አይፈልጉም፣ ሲያቅታቸውና ሲፈተኑም ይታያሉ። ዛሬ ታዲያ ሁለት ወጣቶች ወደ ሱስ ዓለም በመግባት ህይወታቸውን እስከ ማጥፋት ከተቃረቡ በኋላ እንዴት እንደወጡና አሁን ስላሉበት ህይወት ኤደን ገረመው ጠይቃቸዋለች፣ እንደሚከተለው ይደመጣል።
በዚህ ቃለ መጠይቅ ላይ የህይወቱን ልምድ ሊያጋራን ፈቃደኛ የሆነው የ32 ዓመት ወጣት ስሙ እንዲጠቀስ አይፈልግም። ወጣቱ በአሁን ሰዓት በሊንከን ዩኒቨርሲቲ የዶክትሬት ትምህርቱን እየተማረ ይገኛል። ከዛሬ 12 ዓመት በፊት የአዲስ አበባ ዩኒቨርሲቲ የመጨረሻ ዓመት ተማሪ ሳለ ጥናቱን እንዲያግዝለት በሚል ጫት መቃም እንደጀመረ ይናገራል።
የአዲስ አበባ ዩኒቨርሲቲ 6 ኪሎ የመጨረሻ ዓመት ተማሪ ያለው ነው ወደ ሱስ ውስጥ እንደ ቀልድ የገባሁት። ትምህርቶችን ለማጥናት በጋራ ካሉት ፒሮች ወይም ጓደኞች ጋር ካለው ግንኙነት ነው መጀመሪያ ወደ ጫትና ወደ ሲጋራ ሱስ የተለማመድኩት የተዋወቅኩት። ከትምህርት ቤቱ የነበሩትን አንዳንድ ይበልጥ ትጋት የሚጠይቁ ነገሮችን በቀላሉ ማከናወን ይቻላል የሚል ሮንግ ፐርሰፕሽን እና ፊት ስለነበረኝ ትምህርትን ለማጥናት ፋይናል ፔፐር ለመስራት ወዘተ በሚል አይነት ሁኔታ የተጀመረ በቀላሉ የተጀመረ ቢሆንም ግን ከዛ ቀጥሎ ህይወት ውስጥ ዘልቆ ይገባል እና ወዲያው ግራጁዌት አደረግኩኝ። ስራ አዲስ አበባ ጀመርኩኝ። ገንዘብ ማግኘት ስጀምር ይሄ በትንሹ የተጀመረው ሱስ እጅግ በጣም እያደገ መጣ። እዚህ መጀመሪያ ሲጀመር ጫት ብቻ ነበረ። በጊዜ ሂደት የጫቱ መጠን ዶዙ እየጨመረ ይሄዳል። ግማሽ ወይም ሩብ የሚባል ነገር የሚቃም ከሆነ አሁን ሙሉ ዙርባ ነው የሚባለው ሙሉ ጫት ወደ መቃም። መጀመሪያ ትናንሽ ወጪ የሚያስወጡ የጉራጌ ምናምን የሚባሉ ጫቶች አሉ። አሁን ወደ በለቄ፣ ወደ አወዳይ ምናምን የሚባሉ ውደት የሚሉ ጫቶች አሉ። ወደዛ መሄድ በመጠን መጨመር፣ ሲጋራ በዛው ልክ 1-2-3 ሲጋራ የሚጨስ ከሆነ ወደ ፓኬት ማደግ፣ ወደ 2 ፓኬት ማደግ እንደዚህ። ከዛ ወደ አልኮል ሱስ ደግሞ ከፍ ማለት፣ ከአልኮል አልፎ ደግሞ እንግዲህ እዛ ውስጥ ያለው ኮሚኒቲ ልንለው እንችላለን። ሱስ ዓለም ውስጥ ያለው ሰው በተለያየ መንገድ የሚመጡ ድራጎች አሉ፣ ሳንጃ ቢች ድረስ እንደዚህ አይነት ነገሮች ውስጥ ሰምጦ የመግባት ነገር ነበረ።
ከጥናት ማስኬጃነት ወደ መዝናኛነት የተሸጋገረውና እየሰፋ የመጣው የእጽና የአልኮል አጠቃቀሙ ግን ወደ ኋላ ላይ ህይወቱን ማናጋት ጀመረ ይላል።
በጣም ፈታኝ ነበረ ለእኔ። ስራ ኤክቲቭሊ ይሰራ ነበር፣ ግን ስራ ላይም ከፍተኛ ጫና እያሳደረ ሰው ብዙ አይነት ማንነቶች አሉት። የመጀመሪያው ማንነት ሶሻል ማንነቱ ነው። ስለዚህ ለቤተሰብ ባዳ ትሆኛለሽ። 3-4-5 ዓመት እናትሽን ላታይ ትችያለሽ። ስልክሽ ላይሰራ ይችላል ለ1-2 ዓመት። ስለዚህ ምንም ኮምፓስ የሌለው አይነት ላይፍ ነው የሚሆነው ማለት ነው። ሁለተኛው ኢኮኖሚክ ማንነትሽን ይገላል። ሰርቼ በአግባቡ የማገኘውን ገንዘብ ማኔጅ ማድረግ አልችልም። ከሁሉም ኒዶች በበለጠ ሱሱ ነው የምታገኘውን ነገር ኮንሱም የሚያደርገው። ስለዚህ ለሱስ መኖር ማለት ያ ኢቨንቹሊ የኢኮኖሚክ ማንነትንም ይገላል። ሶስተኛው መንፈሳዊ ህይወት ማለት ነው። ይሄ እንግዲህ ሱሰኝነት ተመንተታዊ ይወጣል ፈጽሞ አንድ ሆኖ ሊሄድ የሚችል ነገር አይደለም። እኔ አስተዳደጌም በክርስቲያን ፋሚሊ ውስጥ ነው፣ በክርስቲያን ውስጥ ነው ያደግኩት። ኳይር ሳገለግል ነበረ፣ እንደ አጋጣሚ ፕሮቴስታንት ነው ቤተሰቦቼ ባክግራውንድ። እንደዚህ አይነት አታችመንት ከቸርች ጋር ነበረኝ። ስለዚህ ኮምፕሊትሊ ከዛ ዲታችድ ሆንኩኝ እና ከሚያመልከው አምላክ የራቀ ሰው በባህር ወጥቶ እንደሚኖር አሳ ነው የሚሆነው እና ያ ቤዚክስ ነው ለሌሎችም ህይወት ውስጥ ላሉ ነገሮች መሳካት እና ሶ ይሄኛውም ማንነቴ ቀስ በቀስ ኦልሬዲ ሞተ ማለት ይችላለሁ። ሶ በዚህ አይነት ሁኔታ ውስጥ ነበረ በላስት 10 ይርስ የቆየ ከንብሬት ፖቴንሻል አንጻር ከቤተሰብ ጋር ያለን ግንኙነት ባላቋረጥ ሶሻሊ ከዲዘርቭ ከማድረጋቸው ሰዎች ብዙ ሰፖርት ባገኝ ህይወቴን መስመር እንዲይዝ ማድረግ ብችል በዚህ 10 ዓመት ውስጥ አሁን ካል ከነበርኩበት ብዙ እጥፍ የሚልቅ ቦታ ላይ መገኘት ይችል ነበረ ብዬ ነው የማስበው። ስለዚህ ሲደመር ምንም ነገር እንዳይኖረኝ ከአስር አመት በኋላ ቆሜ ሳይ ብዙ ነገር ኦልሬዲ ታይቺ አምጦ ሄዷል፣ ብዙ ነገር ሎስት አድርጌያለሁ ብዬ ነው አጠቃላይ እሱ ህይወቴን ስደመድም እንደዚህ ነው የምደመድመው።
ልክ እንደሱ ሁሉ ተመሳሳይ ህይወትን ያሳለፈው የ28 ዓመቱ ወርቁ ጉርሙሱ ባለትዳርና የአንድ ልጅ አባት ነበር። በአዲስ አበባ ፖሊስ አባልነት ቺቺኒያ በሚባለው አካባቢ ተመድቦ በሚሰራበት ወቅት ወደ ሱስ መማረኩን ይገልጻል። ነገር ግን ከጊዜ በኋላ በሱሱ ምክንያት ትዳሩን ፈቶ ጎዳና ላይ እስከመውደቅና ህይወቱን ለማጥፋት እስከመሞከር ድረስ ደርሼ ነበር ይላል።
ፖሊስ አባል ነበር አምስት ዓመት በዛን ሰዓት አስገባውም። ያን ስራ የሰራው ሚስት ነበረ ሚልግ ነበረ ማፍር ሀገርም አቃትም ሱሴ ብቻ ነበረ ጠቅመው በሰዓት ስማይነልጠብደን በአግባቡ ሁሉ ስራ አልሰራ አስቸግር ነበር። ና ያው ባለቤት ያለን ጊዜ ያለው ልጅ ያለን ጊዜ ያለው እነሱም ነገር እየተሰምጣ ነበርም። እሷም ስቤት ከውጭ ተመለከች። ከዚያ በኋላ
ከሱስ ህይወት ለመውጣት ታዲያ ሁለቱ ወጣቶች በተለያዩ አጋጣሚዎች ወደ ቅዱስ ጳውሎስ ሆስፒታል ማምራታቸውንና በዛ በነበራቸው ቆይታም ወደ አዲስ ህይወት የጽና የአልኮል ሱሰኝነት ህክምና ማገገሚያ ማዕከል መግባታቸውን ያጋራሉ። ሁለቱም ታዲያ የመጀመሪያዎቹ 10 ቀናት ከባድ ቢሆንም ከዛ በኋላ በነበሩት ቆይታዎች ግን ማገገሚያ ማዕከሉ ወደ ውስጣቸው እንዲያዩና በገዛ ህይወታቸው ላይ ኃላፊነትን በመውሰድ እንዲለወጡ እንዳደረጋቸው ይናገራሉ። ስሙ እንዲጠቀስ ያልፈለገው እንግዳችን ሁኔታውን እንዲያብራራዋል።
በእውነት እንደዚህ አይነት ማከም ኢትዮጵያ ውስጥ መኖሩን አላቅም ነበረ በነበረኝ መረጃ አጥረት እና ብዙ ጊዜ የተገነባ ነገር በቀላሉ ደርምሶ መውጣት በጣም ከባድ ነው። ስለዚህ መጀመሪያ ጳውሎስ ሆስፒታል ላይ ትንሽ ቆይታ ጊዜ ይኖረናል። ይሄ ጤና ባለሙያዎች ዲቶክሲፊኬሽን የሚሉት አለ። እስከ 10 ቀን ሰውነት የለመደውን አንዳንድ ሱሶች እንዲተው በመድኃኒት እየታገዘ የሚቆይበት ነው። ስለዚህ ያኔ ከባድ ነበር። 10 ቀን እንግዲህ እንደ መኪና ሞተር ወርዶ ውስጥ ያለው ነገር የተሰራው የሚመስለኝ አዲስ ህይወት የሱስ ማገገሚያ ማዕከል ከገባው በኋላ ነው። እዛ ጋር ሱስን ሪሊ የማከም ጉዳይ አለ። ሐኪሞች አሉ፣ አርክቴክት ሚካኤል ሽፈራው የመሰሉ ትላልቅ ሰዎች ይመጣሉ፣ ዶክተር ምህረት ደበበ ሰዎች ይመጣሉ። ብዙ እውቀትን ሼር የማድረግ ነገር አለ። መጀመሪያ ሱሰኛው ራሱ ሱሰኛ እንደሆነ ማመን፣ ይሄ በራሴ ድክመት በህይወቴ ውስጥ የገባ ነገር ነው፣ ስለዚህ ያንን አምናለሁ ብሎ ከእምነት ነው ህክምናው የሚጀምረው። እና በዚህ 10 ዓመት ውስጥ የተገነቡ እያንዳንዱ ሮንግ ፐርሰፕሽኖች፣ ሮንግ እውቀቶች በቀስ ዲኮንስትራክት እንዲያደርጉ ያደርጋል። ያንን የሚፈጥር አይነት ሲቹዌሽን ነው። ስለዚህ ላይብሬሪ አለው፣ መጽሐፍቶች አሉ ሱስ ጋር የተያዙ። ከዚህ በላይ በጣም አጎኒ ውስጥ ማለት በጣም ጭንቀት እና ከፍተኛ ስቃይ ውስጥ ያሳልፉ ሰዎች ታሪክ እዛ የማንበብ ነገር አለ። ግሩፕ ቴራፒ ይደረጋል። ከዚህ ሱስ እንዴት መውጣት ይችላለሁ የሚል የሶስት ወር የሁለት ወር የአንድ አመት የስድስት ወር የሁለት አመት እና የአምስት አመት እቅድ ፐርሰናሊ እንዲታቀድ ይደረጋል። ከቤተሰብ ጋር ያለውን ግንኙነት በጣም የተበላሸውን ግንኙነት እንዴት ሪስቶር ማድረግ ይቻላል የሚለው በደንብ ይሰራበታል። ስፒሪቹዋል ላይፍ እንዴት ሪስቶር ማድረግ ይቻላል የሚለው ይሰራበታል። እና እንደዚህ አይነት ሆሊስቲክ የሆነ ኢንተርቬንሽን ስለሆነ አንድ ሰው ከዚህ ነገር ውስጥ ወጣለሁ ብሎ ከመጣ አይዲያል ፕሌስ ነው ብዬ ነው።
ወጣቶቹ ሌላም የሚያስማማቸው ነገር አለ። እነሱ ራሳቸውን ለውጠው ቢወጡም ወደ ሱስ የሚጋብዙ ነገሮች ግን ጨምረውና ይበልጥ ማራኪ ሆነው እንደሚመጡ የሚለው። ለዚህ ደግሞ ከማዕከሉ ጋር የፈጠሩት ያገልግሎት ቁርኝትና የነሱን የህይወት ተሞክሮ ከአዲስ ወጣቶች ጋር በማጋራት ከድሮ ህይወታቸው መራቃቸውን ይናገራሉ። ወርቁ ጉርሙሱ በአሁን ሰዓት በማዕከሉ ተቀጥሮ የሚያገለግል ሲሆን ሌላኛው ወጣት እንግዳችንም ይህን መሰል ማዕከል አይነቶች መበራከት አለባቸው ብሎ እንደሚያምን በመግለጽ በራሱ ሌላ ተመሳሳይ ተቋም ለመመስረት እየሰራ መሆኑን አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዝግጅት ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለቀደመው ዘገባ እናመሰግናለን። ቀጣዩ መሰናዶ ከሱስ ጋር የሚገናኝ ነው። የዓለም ጤና ድርጅት በመላ ዓለም ላይ ታስቦ የሚለውን ትምባሆ የማይጨስበት ቀን አስመልክቶ በወጣው ማሳሰቢያ ላይ የሚያጨሱ ሰዎች ከማያጨሱ ይልቅ በኮቪድ-19 በሽታ የመሞት ዕድላቸው ከፍ ያለ መሆኑን ጠቅሶ ልምዳቸው እንዲያቆሙ አስጠንቅቋል። የሊሳ ሽላይንን ዘገባ እንደሚከተለው አጠናቅረነዋል። የትምባሆ ቁጥጥር መርሃ ግብር ኃላፊ ቪኒያክ ፓራሳድ ለአሜሪካ ድምጽ እንደተናገሩት ባለፈው ዓመት የተደረጉ በርካታ ሳይንሳዊ ጥናቶች አጫሾች ከኮቪድ-19 ጋር በተያያዘ ለከባድ በሽታና ለሞት የመዳረጋቸው ዕድል በ50% ከፍ ያለ እንደሆነ አረጋግጠዋል።
አሳማኝ ነው። ማጨስ የሳንባ ተግባራትን ያስተጓጉላል። ቫይረሱ ደግሞ የሚያጠቃው ሳንባን ነው። ይሄ ትንባሆን ላለመጠቀም የሚወሰዱ እርምጃዎችን ምክንያታዊነት ያሳያል።
የዓለም ጤና ድርጅት ለአንድ ዓመት የሚቆየውን ማጨስና ቁም ዘመቻ አጫሾች እንዲቀላቀሉት አሳስቧል። ዘመቻው ሀገራት የትንባሆ ቁጥጥር አገልግሎታቸውን እንዲያሳድጉ ያግዛቸዋል። ከዚህ በተጨማሪ ዘመቻው ሀገራዊ የግንዛቤ መርሃ ግብሮችን ማሰራጨት፣ አዳዲስ ትንባሆን ለማቆም የሚያግዙ ክሊኒኮችን መክፈት እንዲሁም የኒኮቲን ቀየራ ሕክምናዎችን መስጠትን ያጠቃልላል። ፕራሳድ እንደሚሉት ተጠቃሚዎች የተጋረጠባቸውን አደጋ ማሳወቅ ቅድሚያ የሚሰጠው ጠቃሚ እርምጃ ነው። እሳቸው እንደሚሉት ካንሰር፣ የልብ ህመምና የትንፈሳ ህመሞችን በመሰሉ ከትንባሆ ጋር ተያያዥ በሆኑ በሽታዎች 8 ሚሊዮን ሰዎች ካለዕድሜያቸው ይሞታሉ። አብዛኛው ሞት የተከሰተው በገቢ አነስተኛ በሆኑ ሀገራት ውስጥ ነው። እሳቸው አክለው እንደተናገሩት እነዚህ ገዳይ በሽታዎች ለመጎልበት አመታት ይወስድባቸዋል። ስለሆነም ወጣቶች በዚህ ሱስ ከመለከፋቸውና ለእድሜ ልክ ችግር ከመጋለጣቸው በፊት መታደግ ያስፈልጋል። ፓራሳድ የትንባሆ ኢንዱስትሪው የትንባሆ አምራቾች በወጣቶች ላይ በማነጣጠር በምርቶቻቸው እንዲጠመዱ የሙዚቃ ዝግጅቶች መግቢያ ትኬቶች፣ የኒኮቲን ቦርሳዎችና የኤሌክትሮኒክ ሲጋራዎችን በስጦታ መልኩ እየሰጡ ነው በማለት ይወቅሳሉ። ይህ አሰራር በተለያዩ ሀገራት ውጤታማ ሆኗል። ለምሳሌ ከኢንዶኔዥያ ታዳጊ ወንዶች መካከል 38% ያጨሳሉ።
በተመሳሳይ በአውሮፓ ምሳሌ የሆኑ ነው። የልጃገረዶችና የአዋቂዎች ሴት የትንባሆ ፍጆታ ከፍ ያለ ነው። በወንዶችና በሴቶች መካከል ያለው ልዩነት ጠፍቷል። ኢንዱስትሪው ተጨማሪ ሴቶች፣ ህጻናት፣ ሴቶችና አፍላ ወጣቶች ላይ በማነጣጠር ተጠቃሚ የሆነ ነው። አምራቾችም በማደግ ላይ ወደሚገኙ አገራት ያስፋፉ ይገኛሉ።
የዓለም ጤና ድርጅት ከፍ ያለ ቀረጥ በትንባሆ ምርቶች ላይ መጣል አጫሾችን ለማስቆም በእጅጉ ውጤታማ ዘዴ ነው ይላል። ማስታወቂያዎችን ማገድ፣ በትንባሆ ምርቶች ላይ ማስጠንቀቂያዎችን ማተም እንዲሁም ማጨስ የማይቻልባቸው ቦታዎችን መከለል ከተዘረዘሩት ሌሎች እርምጃዎች መካከል ተጠቃለዋል። አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በምህንድስናው ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት። I don't wanna watch you leave me, baby.
most